ክቡራንና ክቡራት አድማጮቻችን በመጪው ጥቅምት ወር 2011 ዓ.ም እምነትና በጥሪ ላይ በማስተዋል ጥበብ የተሞላ መልካም ውሳኔ መወሰን በሚል መሪ ቃል ወጣቶች ላይ ትኩረቱን ያደረገ የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ጉባኤ በቫቲካን እንደሚካሄድ ይታወቃል። ለዚህም የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ጉባኤ የተለያዩ በተለይም ወጣቱን ትውልድ ያሳተፈ ቅድመ ዝግጅት በመደረግ ላይ ይገኛል። በዚህም መሰረት ከመጋቢት 10 እስከ መጋቢት 15 2010 ዓ.ም ድረስ የሚቆይ ከተለያዩ የዓለማችን ክፍሎች የተውጣጡ ወጣቶች ተሳታፊ የሆኑበት ርዕሰ ሊቃነ ጳጳሳት ፍራንቸስኮ የተሳተፉበትና በዓለም ዙሪያ በሚገኙ የማኅበረሰብ ክፍሎች ዘንድ በኢንተርኔትና በተለያዩ የመገናኛ ብዙሃን ዘዴዎች አማካይነት በቀጥታ የተላለፈ ስብሰባ በትላንትናው ዕለት ተጀምሯል። ይህ በትላንትናው ዕለት በይፋ በተጀመረው ቅድመ ሲኖዶስ ስብሰባ ላይ ርዕሰ ሊቃነ ጳጳሳት ፍራንቸስኮ መገኘታቸው ይታወቃል። በዚሁ ጉባኤ ላይ ከተለያዩ የዓለማችን ክፍሎች የተውጣጡ 5 ወጣቶች ለርዕሰ ሊቃነ ጳጳሳት ፍራንቸስኮ ያቀረቡትን ጥያቄና የእርሳቸውን መልስ እንደሚከተለው አሰናድተነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
ለርዕሰ ሊቃነ ጳጳሳት ፍራንቸስኮስ ከቀረቡት ጥያቄዎች መካከል የመጀመሪያው ከናይጄሪያ የመጣችው ወጣት ብሌሲንግ ኦኩዲዮን ያቀረበችው ጥያቄ ነበር።
My name is Blessing Okwedion. I'm from Nigeria, but I live in Italy. I want to appreciate the Holy Father and also as many that make this event.
እኔ ብሌሲንግ ኦኩዲዮን እባላለሁ። የመጣሁትም ከናይጄሪያ ነው። ወደ ኢጣሊያ የመጣሁት ከአራት ዓመት በፊት በህገወጥ የሰዎች ዝውውር በኩል ነበር። ይህ የጉዞ መስመር ሙሉ በሙሉ ሰብአዊ ክብሬን ያጣሁበትና የተዋረድኩበት ነበር። አንድ ቀን በእግዚአብሔር እርዳታ ከዚያ የስቃይ ኑሮ ነፃ ወጥቼ ወደ አንድ የደናግል ማህበር በመጠጋት ራሴን ለማዳን በቃሁ። አሁንም ቢሆን ያንን እኔ ያሳለፍኩትን የስቃይ የባርነትና የውርደት መንገድ የሚከተሉ ብዙ ወንድሞችና እህቶች ስላሉ ከህገወጥ ጉዞ እንዲቆጠቡና በገዛ እጃቸው ወደ ስቃይ ህይወት እንዳይገቡ እንዴት ማስረዳት እንችላለን? ሰብአዊ ክብራቸውን በማጣት ወደ ባርነት ህይወት የሚዳርጋቸውን ወንጀለኞች የራሳቸውን ፍላጎት የሚያረኩበትን ኪሳቸውን የሚያዳብሩበትን ይህን የተሳሳተ መንገድ እንዴት ማስቀረት እንችላለን? ከእነዚህ የስቃይና የባርነት ህይወት ቀማሾች መካከል አብዛኛዎቹ ካቶሊክ ወጣቶች ናቸውና ቤተ ክርስቲያናችን መለስ ብላ ራሷን በመጠየቅ ለእነዚህ ወጣቶች ትክክለኛና የሚበጅ የህይወት መንገድ በማሳየት ከምእመናን የሚቀርብላትን ጥያቄዎች በመመለስ ልትረዳቸው የምትችልበት መንገድ ካለ?
Ma è la realtà, è la realtà. Sono stato l'anno scorso a visitare una delle casse delle ragazze che sono state liberate da questa schiavitù. Ma è da non credere.
ይህ አሁን የሚታይ ነባራዊ እውነታ ነው። ባለፈው ዓመት ከዚህ የባርነት ቀንበር ነፃ የወጡት ሴቶች ልጆች የሚኖሩበትን አንድ ቤት ጎብኝቼ ነበር። ለማመን የሚያስቸግር ነገር ነበር። ከነዚህ ሴቶች መካከል አንዷ በሞንዶቪያ ታግታ እቃ በሚጫንበት የመኪና ክፍል ውስጥ እጅና እግሯን ታስራ አንድ ሌሊት ሙሉ ተጉዛ እስከ ሮም ድረስ መጣች። በጣም አሰቃይተዋት ነበር። ለማምለጥ ብትሞክር ደግሞ ቤተሰቦቿን እንደሚገሉ አጋቾቿ ተናግረው ነበር። ከዚህ ቀደም በመጀመሪያ ላይ ከአፍሪካ በቀረበው ጥያቄ ላይ እንደሰማነው ለዚህ አሰቃቂ ድርጊት እጅ አልሰጥም የሚሉ ሰዎችን እነርሱ ማለትም አጋቾቹ ይደበድቧቸዋል፣ ያሰቃዩዋቸዋልም፣ በመጨረሻም ያሸንፏቸዋል። አንዳንድ ያገኘዋቸው ወጣቶች የነገሩኝም ይህንኑ ነው። ከዚያም ሥራቸውን መሥራት ይጀምራሉ። ልባቸውንና አምሮአቸውን ከሌሎች በማግለል ይህ የኔ ተግባር ነው፣ ይህ የኔ ሥራ ነው በማለት ይናገራሉ። ነገር ግን በውስጣቸው ያለውን ውስጣዊ ክብር ለመጠበቅ የተቻላቸውን ሁሉ አያደርጉም። ነገር ግን ውጫዊና ማኅበራዊ የሆነ ክብር ለማግኘት ሁልጊዜም ይተጋሉ። በዚህም ሁኔታ ራሳቸውን ይከላከላሉ። ነገር ግን ምንም ተስፋ የላቸውም። በዚህ መልኩ ከሚያሰቃዩዋቸው ሰዎች መካከል አንዳንዶቹ ለማምለጥ ችለው ነበር። ነገር ግን የእነዚያ የማፊያ አባላት እነዚህን ሰዎች በማሳደድ መልሰው ያግቷቸዋል። አንዳንዴም የበቀል እርምጃ ይወስዱባቸዋል። ከአፍሪካና ከአንዳንድ የአውሮፓ ሀገራት ወደዚህ የመጡ ስደተኞች የሥራ ዕድል እናስገኝላችኋለን በማለት አታለው ነው ወደዚህ የሚያመጧቸው። የአውሮፕላን ውስጥ አስተናጋጅ ወይም ሆስተስ እነዚህንና እነዚህን የመሳሰሉ የአሰት ወሬዎችን ሕይወታቸው እንዲማረክ በማድረግ አታለው ወደዚህ ያመጧቸዋል። ይሁንና በእነዚህ ምክንያቶች የተነሳ ወደዚህ ተታለው መጥተው ተስፋ የተገባላቸውን ሳያገኙ ቀርተው ተንገላተው ከዚህ ባርነት ነፃ ሲወጡ ደግሞ ወደ ትውልድ አገራቸው መመለስ አይፈልጉም። ምክንያቱም በቤተሰባቸው ዘንድ ክብር እንደሚያጡ ስለሚሰማቸው፣ እውነቱን ለመናገር ስለሚፈሩ ወደ አገራቸው መመለስ አይፈልጉም። ደፋርና ፈርጣማ ስለሆኑ ሳይሆን ነገር ግን ቤተሰቦቻቸውን በጣም ስለሚወዱ በእነዚህ በእነርሱ ላይ በደረሰው ታሪክ የተነሳ እህት ወንድሞቻቸው እንዳይቆሽሹ የገፈቱ ቀማሽ እንዲሆኑ ስለማይፈልጉ ነው። በጣም ብዙ መከራ ይደርስባቸዋል። አንድ ወጣት ልጅ እንደነገረችን በቀን ውስጥ ገቢ ማድረግ ያለባትን ገንዘብ አንድ ቀን ገቢ ማድረግ ካልቻለች ጆሮዋን እንደሚቆርጡ ወይም ጣቷን እንደሚሰብሩ ነግራኝ ነበር። ይህ አሁን በእኛ ዘመን እየታየ ያለ ዘመናዊ ባርነት ነው። በዚህ መልኩ የሚያሰቃዩትን ሴቶች የሚረዱ ብዙ የበጎ ሥራ የሚሰሩ ሰዎች አሉ። በተለይም ለአስገዳጅ የወሲብ ባርነት የተጋለጡትን ሴቶች ቀስ በቀስ ወደ ትክክለኛው ሕይወት እንዲመለሱ፣ ከአጋቾቻቸው እጅ ነፃ እንዲሆኑ በማድረግ ወደ መደበኛ ሕይወታቸው እንዲመለሱ የሚያደርጓቸው ብዙ የበጎ ተግባር የሚያከናውኑ መልካም ሰዎችም አሉ። ከእነዚህም አንዳንዶቹ በዚህ የወሲብ ባርነት ላይ የተሰማሩ ሰዎችን ነፃ እንዲወጡ በማድረግ ወደ መደበኛ ሕይወት እንዲመለሱ በማድረግ ተፋቅረው የተጋቡ ቤተሰብ የመሠረቱ ብዙ ሰዎችም አሉ። ሴቶች ያለ አግባብ ለስቃይ ተዳርገዋል። ይህም በሰብአዊነት ውስጥ የተከሰተ ትልቁ በሽታ ነው። አሁን ማኅበራዊ የሆነ በሽታ እየሆነም እየመጣ ነው። በሰው ልጆች ላይ የተቃጣ ከፍተኛ ወንጀል ነው። ታዲያ እንደነዚህ ዐይነቶቹን ለጥቃት የተዳረጉት ሰዎች ማን ሊረዳቸው ይችላል? በቅድሚያ እነዚህን ሴቶች መርዳት የሚችሉት ሴቶች ወይም ገዳማውያን ሲስተሮች ሊሆኑ ይችላሉ። በሴቶች ላይ የሚደርሰውን ማንኛውም ጥቃት ማውገዝ ያስፈልጋል። በተለይም ደግሞ በእነዚህ ሴቶች ላይ የሚፈጸሙ ጥቃቶች እየተፈጸሙ የሚገኙት በተጠመቁ ክርስቲያን በሆኑ ካቶሊክ በሆኑ የማኅበረሰብ ክፍል ውስጥ ሲሆን፣ በዚህም የተነሳ ለዚህ ለተፈጸመው ከፍተኛ ወንጀል ማኅበረሰቡን ይቅርታ መጠየቅ ይኖርባቸዋል።
très Saint-Père, chers amis. Je m'appelle Maxime, je suis étudiant en droit à Paris. Je n'ai pas été baptisé et je ne suis pas catholique. Et c'est un honneur pour moi d'être ici aujourd'hui.
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ስሜ ማክሲም ራሲዮን ይባላል። በፓሪስ ከተማ የሕግ ተማሪ ነኝ። አልተጠመቅኩም። የካቶሊክ እምነት ተከታይም አይደለሁም። ዛሬ እንደ በርካታ የማያምኑ ይሁን የሚያምኑ ወጣቶች በእስራኤል ዘርፍ አንድ ምርጫ ማድረግ አለብኝ ብዬ አስባለሁ። ነገር ግን ግራ ስለተጋባሁና ስለተጨነቅኩ ይህን ምርጫ ለማድረግ ተቸግሬያለሁ። በትምህርቴም ቁራጥ ውሳኔ እንዳላደርግ በውስጤ መተማመን ይጎለኛል። በጠንካራ መሰረት ላይ እንዳልቆምኩ ይሰማኛል። ለሕይወቴ ትርጉም እንዲኖረው ከፊቴ የቆመውን ትልቅ ግድግዳ መጋፈጥ እንዳለብኝ ይሰማኛል። ስለዚህ ወደ ውስጤ መለስ ብዬ የሕይወቴን አካሄድ መመልከት ይኖርብኛል። በዚህ ዓለም ማንነቴን በሚገባ እንዳውቅ ከእግዚአብሔር ጋር ያለኝን ግንኙነት እንዳውቅ የቆምኩበትን መሰረት ለይቼ ማወቅ ይኖርብኛል። አንድ ከሁሉ በላይ የሆነ ታላቅ ኃይል መኖሩን ማወቅ ብችል ኖሮ የቤተ ክርስቲያንን ጥቅም በመገንዘብ የራሴን አቋም ቤተ ክርስቲያን ሊኖረው ከሚችለው ኃይል ጋር በማመዛዘን አንድ ውሳኔ ላይ መድረስ እችል ነበር። ለልቤ ከለላን ማዘጋጀት እፈልጋለሁ። ምርጫን የማድረግና የመወሰን ብቃት እንዲኖረኝ ስለምፈልግ ከየት መጀመር እንዳለብኝና የትኛውን አቅጣጫ መያዝ እንዳለብኝ ቢያግዙኝ።
Ma io ti dico, con questo tu già hai incominciato. Il pericolo è non lasciare sorgere le domande.
አደጋው ጥያቄዎች እንዲነሱ ማድረግ ላይ አይደለም። ይህንን ጥያቄ ባነሳህበት ወቅት ምን እንደሚከሰት ለመስማት ፈልገ ያደረከው እንደሆነ ለመረዳት ይችላልው። አንተም ጥያቄዎችህን ከውስጥ አውጥተ ጠይቀሃል። ጥያቄዎችህን ማደንዘዣ ሳታክልበት በግልጽ አቅርበሃል። ይሁን አንተ የጠየቀው ጥያቄ እኛም ልንጠይቀው የሚገባው ወሳኝ የሆነ ጥያቄ ነው። በማንኛውም መስፈርት በውስጣችን ያለውን ጥያቄ አውጥተን መጠየቅ እጅግ አስፈላጊ የሆነ ነገር ነው። እኛ ሁላችን በማስተዋል ጥበብ የተሞላ መልካም የሆኑ ውሳኔዎችን ማድረግ ይኖርብናል። ለዚህም ነው በመጪው ጥቅምት ወር በሚደረገው የካቶሊክ ብፁዓን ጳጳሳት ሲኖዶስ ላይ በማስተዋል ጥበብ የተሞላ ውሳኔ በሚል አርዕስት እንዲካሄድ የመረጥነው በዚሁ ምክንያት ነው። በዓለም ዙሪያ በሚገኙ አብያተ ክርስቲያናት ውስጥ ሳይቀር በማስተዋል ጥበብ የተሞላ ውሳኔ የማድረግ ችሎታ ይጎላቸዋል። በዚህም ሁኔታ መደናገጥ አይኖርብንም፣ ምክንያቱም በእየለቱ የሚያጋጥሙን እውነታዎች ናቸውና። ወጣቶች በማስተዋል ጥበብ የተሞላ ውሳኔ ማድረግ ይችሉ ዘንድ ማገዝ፣ ማዳመጥ፣ ሰዎች በውስጣቸው ያለውን ሐሳብ እንዲያወጡ ማስቻል፣ ትክክለኛውን መንገድ እንዲይዙ ማገዝም ያስፈልጋል። ብትሳሳቱም እንኳን ከስተታችሁ እንድትመለሱ ማገዝ ያስፈልጋል። ለምሳሌ አሁን እዚህ በመናደርገው ውይይት ላይ ውይይታችን ስርዓቱን በጠበቀ መልኩ እንዲካሄድ የሚያደርጉ አስተባባሪዎች እዚህ ይገኛሉ። እነዚህ አስተባባሪዎች እናንተ ጥያቄዎቻችሁን ከውስጣችሁ አውጥታችሁ እንድትጠይቁ ይያገዟችሁ አይደለምን? አሁን በዚህ መልኩ በማስተዋል ጥበብ የተሞላ ውሳኔ ማድረግ ያስችላችሁ ዘንድ በተደጋጋሚ መወያየትም ያስፈልጋል። ይህም ውሳኔ ለማድረግ ይረዳችኋል። በሕይወታችን ውስጥ በዋነኝነት ሁለት ነገሮች ሊኖሩ ይገባል። አንደኛው በውስጣችን ያለው ነገር አውጥተን ለመናገር ብርታት ሊኖረን ያስፈልጋል። ሁሉንም የውስጣችንን ነገሮች አውጥተን ከሁሉም ሰዎች ጋር መነጋገር ይከብደን ይሆናል። በዚህ ረገድ አንድ እምነት የምትጥሉበትን ሰው መፈለግና ከእርሱ ጋር መወያየት ያስፈልጋል። እርሱም እንዲያግዝ ብትፈቅድለት፣ ይህ ሰው አንድ በዕድሜ የገፋ ሰው ሊሆን ይችላል፣ ወይም አንድ ጥበበኛ የሆነ ወጣት ሰውም ሊሆን ይችላል። አንድ ጥበበኛ የሆነ ሰው ማዳመጥ አይፈራም፣ ማዳመጥ ይችልበታል ትክክለኛ ቃል በትክክለኛ ቦታ የመናገር ስጦታ እግዚአብሔር ሰጥቶታል። ራሳችንን በራሳችን ቆልፈን መኖር አይገባም። ስሜቶቻችንን በግልጽ መናገር ያስፈልጋል። በውስጣችን የሚገኙ ሐሳቦችን አደንዝዘን በዚያው ማስቀረት አይገባንም። አንድ የምታምኑት ሰው ፈልጉና ከርሱ ጋር ተወያዩ። በማስተዋል ጥበብ የተሞላ ውሳኔ እንድታደርጉ ይረዳችኋልና።
ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሶስተኛ ጥያቄን ያቀረበችው ወጣት ማሪያ ደላ ማካሬና ከአርጀንቲና ስትሆን ጥያቄዋም እንዲህ የሚል ነበር።
Buenos días, más bajita. Buenos días. Antes que nada, muchas gracias por invitar a Escolas a que sea parte de esta reunión tan linda. Escuchaba a mis compañeros, escuchaba las palabras de Francisco.
በትምህርት ዓለምና ከወጣቶች ጋር ካለን የሥራ ልምድ እንደተረዳነው የቀሰምነው መሠረታዊ ዕውቀት ምክንያታዊና በእውነት ላይ የቆመ ቢሆንም ዛሬ ግን ይህ ዕውቀት በመዳከሙ ከሁሉ በላይ ታላቅ ኃይል መኖሩን የሚያረጋግጥልን እምነታችን በሌሎች አዳዲስ እሴቶች በመሸርሸሩ ጥርጣሬ ውስጥ እንድንገባ አድርጎናል። አስተማሪዎች እንደመሆናችን አርቆ የማሰብ ችሎታችንን ከሚጋርደን መንገድ ተመልሰን ሌሎችንም እሴቶች ለማጥናት ራሳችንን እንድናዘጋጅ እስካሁንም ላካበትናቸው ውብ ለሆኑ ዕውቀቶች ምስጋናን እናቀርባለን። በርሶ አስተሳሰብ አሁን ምሁራን ያመጡትን አዳዲስ የማስተማሪያ መንገዶችን በመጠቀም ወጣቶች ዘላቂ ተሞክሮ እንዲኖራቸው ለማድረግ ምን ማድረግ ይጠበቅብናል ይላሉ?
ማሪያ ማካሬና me dijo escolas me cambió la vida. Una de las cosas que ella dijo críticamente sobre un sistema educativo es el sistema educativo que educa en verdades construidas desde la razón.
ማሪያ ማካሬና በጠየቀችው ጥያቄ ላይ ትምህርት ህይወቴን ቀይሮልኛል በማለት ተናግረሻል። ከተናገርሻቸው ነገሮች ውስጥ ስለ ትምህርት ስርዓት በተናገረችው ላይ ማንኛውም የትምህርት ስርዓት በንቃተ ህሊናና በተፈጥሯቸው የተገነቡ ተጨባጭ የሆኑ እውነት የሆኑ ነገሮችን የሚያስተምሩ በምክንያታዊ ላይ የተመሰረቱ የጥርጣሬ ስሜትን የሚያዳክሙ የትምህርት ስርዓት ያስፈልጋል ብለሻል። እስቲ ዕውቀት የገበያችሁ ያደጋችሁበትን ትምህርት ቤቶች ተመልከቱ ወይም አስቡ። እነሱ እጅግ የላቁ ከፍተኛ የዕውቀት መሸመቻ ቦታዎች ቢሆኑም አሁን ግን ይህንን ሊያስመሰግናቸው ወይም ሊያስሞግሳቸው የሚችለውን እሴት ብዙዎቹ እያጡ መጥተዋል። ይህም አሁን ያለውን ዘመናዊነት ተከትሎ የመጣ ጉዳይ ነው። ማንኛውም የትምህርት መስጫ ማዕከል የህነጻ ትምህርቶችን በአግባቡ ሊሰጥ ይገባል። ይህም በጣም አስፈላጊ የሆነ ነገር ነው። ትምህርት ቤቶች ያጡትን ሙገሳ መልሰው ለመጎናጸፍ መሞከር ይኖርባቸዋል። አንድ እኔ መናገር የምፈልገው ነገር አለኝ። ግልጽ ማድረግ የምፈልገውም ነገር አለኝ። አንድ የተሟላ ትምህርት ለማግኘት በሦስት ቋንቋዎች መጠቀም ይኖርብናል። የአእምሮ ቋንቋ የሚለው በቀዳሚነት የሚጠቀስ ሲሆን ይህም በትክክል እንድናስብ ይረዳናል። ስለ ነገሮች ብቻ አታስቡ፣ ነገሮችንም እወቁ። ይህ በጣም አስፈላጊ የሆነ ነገር ነው። ሐሳባችሁን እያሳደጋችሁ ሂዱ። የሐሳብ ነጻነትንና ሐሳቦቻችሁን መፈለግ ጥሩ የሆነ አስተሳሰቦችን ማሳደግ የሚለው ከሦስቱ ቋንቋዎች የመጀመሪያው ነው። በሁለተኛ ደረጃ ደግሞ የልብ ቋንቋ የሚለውን እናገኛለን። ጥሩ ስሜት እንዲሰማችሁ መማር። በአሁኑ ወቅት በትምህርት ቤቶች ውስጥ ብዙ ችግሮች ይታያሉ። የማሾፍ፣ የማላገጥ፣ ይህንንና ይህንን የመሳሰሉ ችግሮች በሰፊው ይታያሉ። እነዚህም ችግሮች በትምህርት ቤቶች ዙሪያ የተለመዱ ችግሮች ቢሆንም ቅሉ ነገር ግን የልባችንን ቋንቋ በመጠቀም በትዕግስትና በትህትና በብርታትም ሳይቀር ማሳለፍ ይኖርብናል። ሶስተኛው ቋንቋ ደግሞ እጅ ነው። ይህም መስራት የሚለውን ያሰማል። ይህ ከእግዚአብሔር ፈጣሪያችን የተቀበልነው ትልቁ ስጦታችን ነው። እደ ጥበብ የሚወለደው ከእጃችን ሥራ ነው። ምህንድስና ወይም የሕንፃ ሥራ የእጃችን ሥራ ውጤት ነው። እነዚህ ሦስት ቋንቋዎች ማለትም የጭንቅላት፣ የልብና የተጣመሩ እጆቻችን ምን እንደሚሰማኝና ምን እንደምሠራ አስባለሁ። ያሰብኩትንና የተመኘሁትን እሠራለሁ። የምሰማኝን ስሜትና የማስበውን ሐሳብ በተግባር ላይ አውላለሁ። ሦስቱም ቋንቋዎች በጣም ተስማሚዎች ናቸው። ይህም የትምህርት ቤት ተመክሮ ነው። ሦስቱም ቋንቋዎች መጣመር ይኖርባቸዋል። ምንም እንኳን ትምህርት ግላዊ የሆነ ጉዳይ ቢሆንም፣ ነገር ግን በአጠቃላይ ለማኅበረሰብ እድገት አስፈላጊ መሣሪያ ነው። አሁን ያለውን ዓለም ትንሽ ለመተቸት እፈልጋለሁ። ምናልባትም ሽማግሌ በመሆኑ የተነሣ የድሮ አስተሳሰብ የያዘ ሰው ነው ልትሉኝ ትችሉ ይሆናል። ነገር ግን ይህ ሐሳብ በጣም ጠቃሚ በመሆኑ የተነሣ ላካፍላችሁ እወዳለሁ። ምክንያቱም አደጋ የሚያስከትል ነገር ነውና። ለምሳሌ ቤተሰብ በምሽት አባትና እናት ቴሌቪዥን ሲመለከቱ እያንዳንዱ ልጅ ከስልክ ጋር ነው የሚጫወተው አይደል? ከጓደኞቹ ጋር ማውራት ወይም ከእናትና ከአባት ጋር መነጋገር ያስፈልጋል። በምናባዊ ዓለም ከሚደረጉ ግንኙነቶች ይልቅ ተጨባጭ የሆነ ግንኙነት ማድረግ ይገባል። ምናባዊ ዓለም ስር መሠረት እንዳይኖረን ያደርጋል። ስለዚህም ምንም እንኳን ምናባዊ ዓለም መልካም የሆኑ ገጽታዎች ቢኖሩትም፣ ነገር ግን ከወሰን ሲያልፍ መልካም ሊሆን አይችልምና ተጨባጭ በሆነ መልኩ ግንኙነት ማድረግ ይኖርብናል። ጨዋታ ተጨባጭ ነው። ጨዋታ የሚታይ ነገር ነው። ጨዋታ ውይይት የተሞላበት ጉዳይ ነው። ግንኙነታችንም በዚሁ መሠረት ተጨባጭ በሆነ መልኩ ፊት ለፊት ቢሆን ይመረጣል።
ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ አራተኛውን ጥያቄ ያቀረበው
ሲያለውዳቱ ኢየሱስ ክርስቶ ስላውነ ቪኪ ሶኖ ኢራን ቪንዝሎቪች ሲሚናሪስታ ደል ሲሚናሪዮ ደል ስፒሪቶ ሳንቶ ዲልቪቭ ኬዛ ግሬኮ ካቶሊካ ኡክራይና
ጁሊያን ቬንዚሎቪች ሲሆን ጥያቄውም ይህ ነበር።
ሲያለውዳቱ ኢየሱስ ክርስቶ ስላውነ ቪኪ ሶኖ ኢራን ቪንዝሎቪች ሲሚናሪስታ del seminario dello Spirito Santo di Lviv, Chiesa Greco-Catolica Ucraina.
እኔ የመጣሁት ከዩክሬን የግሪክ ሥርዓተ አምልኮን ከምትከተል ካቶሊካዊት ቤተ ክርስቲያን ነው። በአሁኑ ጊዜ የዘርአ ክህነት ተማሪ ነኝ። ለቅዱስነታቸው የማቀርበው ጥያቄም ይህ ነው። ዘመናችን በተለያዩ አዳዲስ ባህሎች የተዋጠ ነው። አንድ ካህን የሃይማኖት አስተማሪ ብቻ ሳይሆን የኢየሱስ ክርስቶስ ሕያው ምስክርም በመሆኑ የዘመናችንን ሁኔታ በመገንዘብ መንፈስ ቅዱስ የሚሰጠውን ጥበብ በመጠቀም እነዚህን አዳዲስ ባህሎችን የማወቅ ችሎታ አለው። በእርሶ አስተያየት አንድ ለክህነት አገልግሎት የሚዘጋጅ የዘርአ ክህነት ተማሪ በዘመኑ ባህሎች ውስጥ የሚገኙ ጥሩና መጥፎ የባህል እሴቶችን እንዴት ለይቶ ማወቅ ይችላል? ለምሳሌ ወጣቶች በገላቸው ላይ የሚነቀሱት ምስሎችና ምልክቶች ለአንድ ወገን ወጣቶች የቁንጅና መግለጫ ሲሆን ለሌላው ወገን ደግሞ የባህል መግለጫ መንገድ ነው ቢባልም የባህል መግለጫነቱን ማወቅና መረዳት ለብዙዎች አስቸጋሪ ነው። አንድ ወጣት ካህን የተወሳሰቡ ባህሎች ሲያጋጥሙት ምን አይነት አቋም ሊኖረው ይገባል?
Ti ringrazio. Tu parla di vivo testimoni di Cristo. È vero, un sacerdote che non è testimone di Cristo fa tanto male, tanto male.
በጣም አመሰግናለሁ። ይህም እውነተኛ የክርስቶስ ምስክርነት ነው። የክርስቶስ ምስክር ያልሆነ አንድ ካህን በጣም ይጎዳል። በጣም ክፉ ይሆናል፣ በጣም መጥፎ ይሆናል። ሕዝቦቹን በትክክለኛ መልኩ አያንጽም፣ ያሳስታል። ነገር ግን ምስክርነት ሊሰጥ የሚገባው ማኅበረሰቡ ራሱ ነው። አንድ ካህን የክርስቶስ መስካሪ ሊሆን የሚችለው የዚያው ማኅበረሰብ አንድ አካል መሆን ሲችል ብቻ ነው። አንድ የክርስቶስ መስካሪ የሆነ ካህን ባለበት ማኅበረሰብ ውስጥ ምስክርነቱን መስጠት ካልቻለ እርሱ ወደፊት መጓዝ አይችልም። የክርስቲያን ማኅበረሰብ ራሱ ከካህኑ ጋር በጋራ ምስክርነት የመስጠት ክርስቲያናዊ ግዴታ አለበት። ነገር ግን ካህኑ ብቻውን ምስክር ሊሆን ይከብደዋል። ነገር ግን የክርስቲያን ማኅበረሰቡ ካህኑ ብቻ መስካሪ እንዲሆን ብቻውን ከተወው ካህኑ እንዲሁ ዝም ብሎ እንደ አንድ አገልጋይ ይሆናል ማለት ነው። ምዕመኑ በበኩሉ ወደ ቤተ ክርስቲያን ይመጣል፣ ቅዳሴ ያስቀድሳል፣ የሞተ ዘመድ ካለው ያስቀብራል፣ እንዲሁ የመጀመሪያ ቅዱስ ቁርባን ለመሳተፍ ይመጣል፣ ከዚያም በኋላ ከቤተ ክርስቲያን ይጠፋል። የዚህ ዓይነቱ ማኅበረሰብ በእውነት የክርስቶስ ምስክር ነው ልንል አንችልም። ስለዚህ ማንኛውንም ዓይነት በማኅበረሰቡ ውስጥ የሚደረገውን ምስክርነት ማኅበረሰቡ ራሱ ከካህኑ ጋር በመተባበር ሊመሰክር የሚገባው ምስክርነት ሊሆን ይገባል።
ፖይ ሉልቲማ ዶማንዳ ቱ ሱላ ኩልቱራ፣
ባህልን በተመለከተ የተነሳ ጥያቄ ነበር።
ማኖን ኖን ስፓቬንታርቲ ደይ ታቶዋጂ ሊኤሪትሬይ አኔ si facevano la croce qui anche oggi le vediamo si tatuavano la croce no
betelayim besawnetachaw lay yetelayayu aynesilochin wayim milkitochin yeminnekesu sewochin asmelkete lanetsawo tiyake betemelkete bezi guday lay bizu mefrat yeminorib aymeslenyim ምክንያቱም ከጥንት ጊዜ ጀምሮ ኤርትራውያን ክቡራንና ክቡራት አድማጮቻችን ይህ ባህል በአገራችን በኢትዮጵያ በክርስቲያኖች ዘንድ በሰፊው የሚንጸባረቅ ባህል እንደሆነ ልብ ሊባል ይገባል። ከጥንት ጀምሮ በኤርትራውያን ዘንድ ግንባር ላይ የመስቀል ምልክት የመነቀስ ባህል ነበራቸው። ዛሬም ቢሆን የሚታይ እውነታ ነው። ቅዱስ መስቀልን በግንባራቸው ላይ ይነቀሱ ነበር። ምንም እንኳን በዛሬ ዘመን የሚታየው ንቅሳት በሰውነት ላይ የሚደረግ በጣም የተጋነነ ንቅሳት ነው። ለጤናም ቢሆን በጣም አስጊ የሆነ ጉዳይ እየሆነ መጥቷል። ዋናው ነገር በአሁኑ ወቅት የምናያቸው በሰውነት ላይ የሚደረጉ ንቅሳቶች ወይም በእንግሊዝኛው ታቱ በጣም የተጋነኑ መሆናቸው ነው እንጂ ምናልባት የወጣትነት ስሜት መገለጫ ሊሆኑ ይችል ይሆናል። እንደነዚህ ያሉ ውይይቶችን በምንከፍትበት ወቅት ወጣቶች ራሳቸው እንዲህ አይነት ባህል ውስጥ ለምን እንደገቡ ከእነርሱ መረዳት ይቻል ይሆናል። መወያየት በጣም መልካም ነገር ነው። ነገር ግን ይህ ጉዳይ ሊያስፈራችሁ አይገባም። የወጣቱ ትውልድ ጉዳይ በፍጹም ሊያስፈራን አይገባም። ምንም እንኳን አንዳንዴ መልካም ሆኖ የማይታዩ ነገሮች ቢኖሩም ወደ እውነት ሊያደርሰን የሚችል ብዙ መንገድ አለ። ይህንንም በፍጹም መርሳት የለባችሁም። ማኅበረሰቡ ከካህኑ ጋር በጋራ በመሆን ክርስቶስን ሊመሰክር ይገባል። አመሰግናለሁ።
Buongiorno a tutti, anche Santo Padre. Carissimo Papa Francesco, sono Suora Teresina Chen, cinese. Sto studiando scienze religiose alla Pontificia Università Urbaniana, con la sede nel Collegio Mater Ecclesiae di Castel Gandolfo. Sono molto onorata e felice di avere questa opportunità di incontrarla e poterle chiedere un consiglio.
ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ፣ እኔ እህት ተሬዚና ቾዌንግ ቼንግ እባላለሁ። የመጣሁት ከቻይና ነው። በኡርባንያን ጳጳሳዊ ዩኒቨርሲቲ የሥነ ሃይማኖት ሳይንስ ተማሪ ነኝ። ይህን አጋጣሚን በማግኘት የእርሶን ምክር ለመጠየቅ ዕድል በማግኘቴ በጣም ደስ ብሎኛል። ቻይና በኢኮኖሚ እድገት ትልቅ ለውጥ እያሳየ ያለ አገር ነው። ሕዝቡም በሀብት ለመበልጸግ ጥረት እያደረገ ይገኛል። ወጣቶች ግን የማንነት ጥያቄ እጅግ እያስጨነቃቸውና እያሳሰባቸው ይገኛል። ልባቸው በተለያዩ ሐሳብ ውስጥ በመግባት ወዲያና ወዲህ እያለ ይገኛል። ኢንተርኔት ሁሉን ነገር ፈጣንና የተመቻቸ በማድረግ ብዙ ዕውቀቶችን እያስጨበጣቸው ይገኛል። በዚህ ሁኔታ የተለያዩ ዓለማዊ አስተሳሰቦችን ማስተናገድ አስቸጋሪ እየሆነ መጥቷል። ትክክለኛውን ባህል የተከተለ የቤተ ክርስቲያን አገልጋይ እህቶችን የማዘጋጀት ሥራ በጣም ዝቅተኛ ነው። የእነዚህ ወጣት ልጃገረዶች መንፈሳዊነት ሌሎች ወጣቶችን ለመሳብ እጅግ አስፈላጊ ቢሆንም ውጤቱ በጣም አነስተኛ ነው። በዚህ አይነት ሁኔታ እኛ ወጣት ደናግል ተልእኳችንን ፍሬያማ እንዲሆን ለማድረግ አሁን ሕዝቡ እየተከተለ ያለውን ባህል ከመንፈሳዊ ሕይወት ጋር እንዴት ልናቀራርብ እንችላለን?
Quello che tu dici dell'ingresso in congregazione è vero, un primo tempo di vita spirituale per capire bene la dimensione spirituale.
ስለ ጥያቄሽ አመሰግናለሁ። ራስሽን ለጌታ አገልግሎት መስዋዕት ለማድረግ በማሰብ የመንፈሳዊ ማህበር አባል ለመሆን ወደ ማህበር መግባትሽን ገልጸሽልናል። ይህም በጣም አስፈላጊ ነገር ነው። ማንኛውም ወጣት መንፈሳዊ ሕይወት ለመኖር ራሱን ከመዘጋጀቱ በፊት ይህ መንፈሳዊ ሕይወት ምን መሆኑን በሚገባ ማወቅ ይኖርበታል። አንድ ትክክለኛ መንፈሳዊ የህንጸት ትምህርት በተለይም ደግሞ በገዳም ውስጥ ለመኖር ዝግጅት የሚያደርግ ሰው አራት መሰረታዊ የሆኑ ነገሮችን ሊያውቅ ወይም ሊያሟላ ይገባዋል። በመጀመሪያ ደረጃ የመንፈሳዊ ሕይወት የህንጸት ትምህርት የሚለውን እናገኛለን። በሁለተኛ ደረጃ የአእምሮ የህንጸት ትምህርት፣ ይህም ማለት በደንብ ማጥናት ይኖርባቸዋል ማለት ነው። በሶስተኛ ደረጃ ደግሞ በማህበር መኖር የሚያስችላቸው ማህበራዊ ኑሮን የተመለከቱ የህንጸት ትምህርት፣ ይህም በማህበር ውስጥ የሚነሱ አለመግባባቶችን በውይይት ለመፍታትና የአብሮ መኖር መንፈስን ለማጠናከር ብቃት እንዲኖራቸው ማስተማር ማለት ነው። በመጨረሻም የሐዋርያዊ ተዕልኮን በሚገባ ማከናወን የሚያስችል የህንጸት ትምህርት፣ ይህም ቅዱስ ወንጌልን በሚገባ ለማሰራጨት ብቃት እንዲኖራቸው የሚረዳ የህንጸት ትምህርት። አንድ ወጣት በማኅበር ገብቶ ወይም ገብታ መንፈሳዊ ሕይወት ለመኖር ከመጀመሯ ወይም ከመጀመሩ በፊት ሊኖራቸው የሚገባ አራት ዋና ዋና መስፈርቶች እነዚህ ናቸው። በቻይና በአሁኑ ወቅት በመታየት ላይ ባለው የኢኮኖሚ እድገት የተነሳ ብዙ ወጣቶች ትኩረታቸውን ወደዚሁ ቁሳዊ የሆነ ሀብት ለማጠራቀም ወደሚደረገው እሽቅድድም ይዞራል ማለት ነው። በዚህም ረገድ ኢየሱስ ከአንድ ወጣት ሀብታም ሰው ጋር ያደረገውን ውይይት መመልከት ይቻላል። ቅዱስ ወንጌል እንደሚለው ኢየሱስ ይህንን ወጣት ሀብታም ሰው እንዳየው ወደደው ይለናል። በጣም ተገቢና መልካም የሚባል ሕይወት ነበረው። ነገር ግን አንድ ትልቅ ነገር ይጎለው ነበር። ከሀብት ጋር ከፍተኛ የሆነ ቁርኝት ነበረው። የዚህ ዓይነት ባሕሪ ጥሩ ባሕሪ አይደለም። በዚህ ረገድ አንድ ካህን ወይም አንድ ገዳማዊት ከገንዘብ ጋር ጥብቅ የሆነ ቁርኝት ያላቸው ከሆነ በጣም አደገኛ ነው። ዲያብሎስ በኪሳችን በኩል ዘልቆ ወደ ውስጣችን እንደሚገባ በፍጹም መዘንጋት የለብንም። በመቀጠልም በትዕቢት መወጠር፣ ኩራት፣ በእነዚህና እነዚህን በመሳሰሉ ጉዳዮች ምክንያት ወደ ኀጢአት ውስጥ እንገባለን። ስለዚህም አንድ ገዳማዊት ወይም ገዳማዊ ወይም አንድ ካህን በፍጹም ከገንዘብ ጋር ቁርኝት ሊፈጥሩ አይገባቸውም። በገንዘብ ፍቅር ከመወሰድ ይልቅ በረሃብ መቆየት ይሻላል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ በመጪው ጥቅምት 2011 ዓ.ም እምነትና በጥሪ ላይ በማስተዋል ጥበብ የተሞላ መልካም ውሳኔ መወሰን በሚል መሪ ቃል ወጣቶች ላይ ትኩረቱን ያደረገ የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ጉባኤ በቫቲካን እንደሚካሄድ ይታወቃል። ለዚሁ የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ጉባኤ የተለያዩ በተለይም ወጣቱን ትውልድ ያሳተፈ ቅድመ ዝግጅት በመደረግ ላይ ይገኛል። በዚህ መሰረት ከመጋቢት 10 እስከ መጋቢት 15 2010 ዓ.ም ድረስ የሚቆይ ከተለያዩ የዓለማችን ክፍሎች የተውጣጡ ወጣቶች ተሳታፊ የሆኑበት ርዕሰ ሊቃነ ጳጳሳት ፍራንቸስኮ የተሳተፉበትና በዓለም ዙሪያ በሚገኙ የማኅበረሰብ ክፍሎች ዘንድ በኢንተርኔትና በተለያዩ የመገናኛ ብዙሃን ዘዴዎች አማካይነት በቀጥታ የተላለፈ ስብሰባ ባለፈው ሰኞ በሮም መጀመሩ ይታወቃል። በዚሁ ስብሰባ ላይ ርዕሰ ሊቃነ ጳጳሳት የተገኙ ሲሆን ከተለያዩ የዓለማችን ክፍሎች የተውጣጡ 5 ወጣቶች ለርዕሰ ሊቃነ ጳጳሳት ፍራንቸስኮ ጥያቄ አቅርበው ነበር። ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ ለእነዚህ ከ5 ወጣቶች ለቀረበላቸው ጥያቄ የሰጡትን ምላሽ ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
salud.